ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ19ና በ22 እንዲሁም በ25 ሜትር ባንድ የሚተላለፈው ፕሮግራም አሁን ጀመረ። ጤና ይስጥልን፣ እንደምናመሻችሁ የተከበራችሁ አድማጮች። አርብ ነሐሴ 3 2011 ዓ.ም ፕሮግራማችንን ይዘን ቀርበናል። አስተናጋጆቻችሁን ያዳኝ ፍሳዬና
ቆንጂት ታየነን። ብርሃን ኃይሉ ፕሮግራማችንን ትመራለች። የቴክኒክ መሐንዲሱ ጆ ጊል ነው። ፕሮግራማችንን በቀጥታ አህዱ ራዲዮ 94.3 ላይም ማድመጥ ይቻላል። የዓለም ዜናዎችን ይሆናል እንደ ወትሮም እናስቀድመው። በማስከተል የሚቀርቡትን ዝግጅቶች እናስተዋውቃለን።
ትናንት የተጀመረው የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ ዛሬ ማምሻውን ተጠናቋል። ዘገባ እንደደረሰን እናቀርባለን።
ከ1500 በላይ የትግራይ ተወላጆች በማንነታቸውና በፖለቲካ ምክንያት ታስረው ይገኛሉ ሲል ዛሬ መቀሌ ላይ መቋቋሙን ያሳወቀው ዓለም አቀፍ ንቅናቄ ለትግራይ ተወላጅ የፖለቲካ እስረኞች የሚባል ድርጅት አስታውቋል።
የተጋሩ የስራ ኃላፊዎች የነበሩ የተጋሩ ሰራተኞች የነበሩ ተራ ሰራተኞች ቤተሰቦቻቸው እንዲሁ ዝም ብለው መልክ አላማረኝም በሚል አፍነው በየኢትዮጵያ እስር ቤቶች አጉሯቸው ይገኛል።
ስልጣን ላይ ያለው ጸረ ትግራይ ብቻ መሆኑ ሳይሆን የቂም በቀል በፊት ቀና ብለን የማናያቸው የነበርን ሰዎች አሁን እየጎተትን እያስገባን ነው የሚል አስፈጻሚ የመንግስት አስፈጻሚ አካል ያለበት መንግስት ነው።
ከንቅናቄው አስተባባሪዎች ሁለቱ አቶ ጸጋይ ገብረ መድህንና አቶ አሉላ ሰለሞን ናቸው። ፌዴራል ጠቅላይ አቃቢ ሕግ መልስ ሰጥቷል።
በቡድንም አይደለም በግለሰብ ደረጃ እያንዳንዱ ግለሰብ በወንጀል ድርጊቱ ያለው ተሳትፎ የሚገልጽ ጉዳይ ነው አቃቢ ሕግ ይዞ እየቀረበ ያለው እና ከዚህ ውጭ ግን በተለያዳ ተብሎ የምነሳው ነገር በእኔ እምነት መሰረተ ቢስ ነው።
የፌዴራል ጠቅላይ አቃቢ ሕግ የኮሚኒኬሽንስ ኃላፊ አቶ ዝናቡ ቱኑን ድምፅ ነው የሰማ ነው። ዘገባ ይኖረናል። ሌሎችም በርከት ያሉ ወቅታዊ ዘገባዎችና ቅንብሮች አሉን። አብራችሁ እንድታመሹ በአክብሮት እንጋብዛለን። አሁን ወደ ዓለም ዜና እንለፍ።
የሶማሌ ብሔራዊ ክልላዊ መንግስት የቀድሞ ፕሬዚደንት ጉዳያቸውን የሚመረምረውን ፍርድ ቤት ነጻም ገለልተኛም አይደለም ሲሉ ተናገሩ። ፍርድ ቤቱ በበኩሉ ነጻና ገለልተኛ እንደሆነ ገልጾላቸዋል። ከዚያ በኋላ ጠበቆቻቸውን እንዳሰናበቱና እንደማይከራከሩ ቢናገሩም ፍርድ ቤቱ ተለዋጭ ቀጠሮ ቆርጧል። መለስካቸው አመሃ ዝርዝር አለው።
አቶ አብዲ መሐመድ ዑመር የሶማሌ ብሔራዊ ክልላዊ መንግስት የቀድሞ ፕሬዚዳንትና ሌሎች ተከሳሾች ዛሬ ፍርድ ቤት ቅጽር ግቢ ሲደርሱ ከወትሮው በተለየ ሁኔታ የማረሚያ ቤት ጥበቃ እና የፌዴራል ፖሊስ አባላት በብዙ ቁጥር ተገኝተዋል። በቀደመው ችሎት በተቀጠረው መሰረት የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት በአቶ አብዲ መሐመድ እና በሌላኛዋ ተከሳሽ ዘምዘም ሐሰን አህመድ ላይ አቃቤ ሕግ አሻሽሎ ባቀረበው ክስ የክስ መቃወሚያ ያቀርቡ እንደሆነ ጠይቋቸዋል። ወይዘሮ ዘምዘም መቃወሚያ እንደሌላቸው ሲገልጹ የአቶ አብዲ መሐመድ ጠበቆች አቤቱታ እንዳላቸው አቃቤ ክሱን ለማስረዳት 213 ምስክሮችን በደንበኛቸው ላይ እንደቆጠረ፣ ይሁንና ማንነታቸውን እንደማያውቁ መግለጽ ሲጀምር ፍርድ ቤቱ ይህን ማስረጃ በሚሰማበት ጊዜ የሚቀርብ እንደሆነ ሲያስረዳ አቶ አብዲ መሐመድ እጃቸውን አውጥተው በማስፈቀድ በፍርድ ቤቱ ላይ ያላቸውን ጠንካራ ተቃውሞ አሰምተዋል። አቶ አብዲ መሐመድ ዑመር የእሳቸውም ሆነ የጠበቆቻቸው የመናገር መብታቸው የተነፈጋቸው መሆኑን አቃቤ ሕግና ፍርድ ቤቱ ብቻ እንደሚናገር፣ ፍትሐዊ ፍርድ አገኛለሁ ብለው እንደማያምኑ፣ ጉዳያቸውንም ነጻና ገለልተኛ ሆኖ ያይልኛል ብለው እንደማያምኑ ለፍርድ ቤቱ ተናግረዋል። ፍርድ ቤቱ በበኩሉ ተከሳሹም ሆኑ ጠበቆቻቸው እንዲናገሩ እድል እየሰጠ እንደሆነ፣ ተርጓሚው በሚያስፈልግበት ጊዜ ሁሉ እየተመደበ እንደሆነ ገልጾ ፍርድ ቤቱ ነጻና ገለልተኛ ሆኖ ዳኝነቱን እንደሚሰጥ አስረድቷቸዋል። አቶ አብዲ መሐመድ ዑመር በመጨረሻ የክስ መቃወሚያ እንደማያቀርቡ፣ ክርክርም እንደማያደርጉ ጠበቆቻቸውንም ያሰናበቱ መሆናቸውን ቢገልጹም ፍርድ ቤቱ አቤቱታቸውን በጽህፈት ቤት እንዲያቀርቡ ለጠበቆች ትእዛዝ ሰጥቶ ተለዋጭ ቀጠሮ ለነሐሴ 13 ቀን 2011 ዓ.ም ቆርጦ ተነስቷል። መለስካቸውማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው እናመሰግናለን። የኢህአዴግ የስራ አስፈጻሚ ኮሚቴ ለሁለት ቀናት ያካሄደውን ስብሰባ ዛሬ ማምሻውን አጠናቋል። የስብሰባውን ሂደትና ውጤት በተመለከተ ግን ከግንባሩ የወጣ መግለጫ እስካሁን የለም። የስራ አስፈጻሚ ኮሚቴው ቀደም ሲል በዌብሳይቱ ባሰፈረው መግለጫ በወቅታዊና ሀገራዊ አጀንዳዎች ላይ ጥብቅ ግምገማ ካካሄደ በኋላ ቀጣይ አቅጣጫዎችን እንደሚያስቀምጥ አስታውቆ ነበር። ከሰኔ 15ቱ አጋጣሚና ከአዴፓና ከህወሓት የከረረ ውዝግብ አደባባይ ከወጣ ወዲህ ለመጀመሪያ ጊዜ በተካሄደው ይህ የስራ አስፈጻሚ ኮሚቴ አስቸኳይ ስብሰባ በእነዚህና በሌሎች ወቅታዊ ጉዳዮች ላይ ያስተላለፈው ውሳኔ የያዘው አቋም ይዘት ለጊዜው አልታወቀም። ዘገባ ከደረሰን እምናቀርበው ይሆናል።
ከ1500 በላይ የትግራይ ተወላጆች በማንነታቸውና በፖለቲካ ምክንያት ታስረው ይገኛሉ ሲል ዛሬ መቀለ ላይ መቋቋሙን ያሳወቀው ዓለም አቀፍ ንቅናቄ ለትግራይ ተወላጆች የፖለቲካ እስረኞች የሚባል ድርጅት አስታውቋል። እስረኞቹን ለማስለቀቅና ስለ እነርሱ የተሰራጨ እውነት ያልሆነ ያለውን መረጃ ለማስተካከል እንደሚሰራ ንቅናቄው አመልክቷል። ፌዴራል ጠቅላይ አቃቢ ሕግ በበኩሉ በተጠርጣሪዎች ላይ የመሰረተው ክስ በማስረጃ የተደገፈ መሆኑን ጠቅሶ በፖለቲካና በብሔራዊ ምክንያት የተያዘ ሰው የለም ብሏል። ሙልጌታ ጽብሃ ዝርዝሩን ይዟል።
ይህንን ዘገባ ከዜና በኋላ ይሆናል የምናቀርበው። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የሶማሊያ መንግስት በተናገረው መሰረት በቅርቡ የሞቃዲሾ ከንቲባን ሕይወት ያጠፋውን ፍንዳታ የፈጸመችው በሌላ ሴት እየተመራች የነበረች አይነ ስውር ሴት ነች። የሶማሊያ መንግስት ዛሬ ያወጣው መግለጫ ሁለቱ ሴቶች ተገቢ የማጣሪያ ሂደት ሳይደረግባቸው በከተማይቱ የመንግስት መስሪያ ቤት ተቀጥረው ይሰሩ እንደነበረ ገልጿል። ሁለቱም ሴቶች በሀገሪቱ በአሸባሪዎች ቁጥጥር ስር ባሉት ቦታዎች ለመዘዋወር በአንድ ወር ውስጥ በተከታታይ እረፍት ወስደው እንደነበረ ነው መግለጫው የጠቆመው። አልሸባብ እንደ አውሮፓውያን አቆጣጠር ባለፈው ሐምሌ 24 ለተፈጸመው ፍንዳታ ኃላፊነት መውሰዱ ይታወሳል። የሞቃዲሾ ከንቲባ አብዲራህማን ኦመር ኦስማንን ያካተቱ ሌሎች ያስተዳደራቸው ባለስልጣኖች ያሉባቸው 8 ሰዎች በፍንዳታው ተገለዋል። ከንቲባው በፍንዳታው ቆስለው ካታር ሲታከሙ ከቆዩ በኋላ ባለፈው ሳምንት ሐሙስ ነው ሕይወታቸው ያለፈው። በአሜሪካ ድምፅ ያለው የሶማሊኛ አገልግሎት በዘገበው መሰረት ሁለቱ ሴቶች በከተማይቱ አስተዳደር ለመቀጠር ሲሉ የሐሰት ስም ነበረ የተጠቀሙት።
በብዙ ሺህ የሚቆጠሩ የሆንግ ኮንግ ነዋሪዎች በከተማይቱ መንግስት ረቆ የነበረውን ተከሳሾች ለፍርድ ወደ ቻይና እንዲላኩ የሚጠይቀውን ሕገ መንግስት በመቃወም ሲያካሂዱት የነበረውን ሰልፍ ዛሬም በሆንግ ኮንግ ዓለም አቀፍ አይሮፕላን ማረፊያ ላይ ቀጥለዋል። የዓለም ማህበረሰብን ትኩረት ለማግኘት ሲሉ ለተቃውሞ መውጣታቸውን ገልጸዋል። ተቃዋሚዎቹ ሰፊውን የዓለም አቀፍ አይሮፕላን ማረፊያ መግቢያ አዳራሽን ሞልተው ታምቡር እየመቱ ነጻ ሆንግ ኮንግ የሚል ጩኸት እያሰሙ እንደነበረ ተዘግቧል። ስለ እንቅስቃሴያቸው ዓላማ ለጎብኚዎች ለማሳወቅ ሲሉ በእንግሊዝኛና በማንዳሪን የተጻፉ ጽሑፎችን፣ የሚለጠፉ መፈክሮችንና ዕቃ መያዣ ቦርሳዎችን ሲያድሉ እንደነበር ተገልጿል። ተቃውሞው ከተጀመረ በመጪው እሁድ 10ኛ ሳምንት ሊሆነው ነው። በአስር ሺዎች የሚቆጠሩ ዓለም አቀፍ መንገደኞችን ለማሳመን ሲሉ ዓለም አቀፍ አይሮፕላን ማረፊያውን ለሶስት ቀናት የመያዝ እቅድ እንዳላቸው ገልጸዋል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የብሔራዊ ስለላ አገልግሎት ምክትል ስራ አስኪያጅ ሱ ጎርደን ትናንት ማታ ያቀረቡትን የስንብት ደብዳቤ ተቀብለዋል። የአገልግሎቱ ስራ አስኪያጅ ዳን ኮትስም ስራውን እንደሚለቁ ፕሬዚደንቱ ካስታወቁ 2 ሳምንታት ባልሞላ ጊዜ ውስጥ መሆኑ ነው ሱ ጎርደን ስንብት የጠየቁት። ሱ ጎርደን ትልቅ የሙያ ልቀት ያላቸው ሰው ናቸው። ረጅምና የላቀ የስራ ልምድ አላቸው። ለሳቸው ትልቅ አክብሮት አለኝ ሲሉ ፕሬዚደንት ትራምፕ በትዊተር ገልጸዋል። የዩናይትድ ስቴትስ ብሔራዊ ጸረ አሸባሪነት ማዕከል ዲሬክተር ሆነው ሲያገለግሉ የቆዩት ጡረታ የወጡ አድሚራል ጆሴፍ መጓየር በመጪው ሳምንት ሐሙስ ላይ የብሔራዊ ስለላ አገልግሎት ተጠባባቂ ስራ አስኪያጅ እንደሚሆኑ ትራምፕ ከአንድ ሰዓት ባነሰ ጊዜ ውስጥ በትዊተር ባስተላለፉት መልእክት አስታውቀዋል። ኮትስና ጎርደን በሚሰናበቱበት ዕለት መሆኑ ነው።
ህንድ አብዛኞቹ ሙስሊሞች የሆኑት የካሽሚር ተወላጆች በዛሬው የአርብ ጸሎት እንዲገኙ ለመፍቀድ ስትል ቁጥጥር እንዳላላች ተዘግቧል። ህንድና ፓኪስታን ይገባናል በሚሉት ክልል ለ5 ቀናት ያህል ታይቶ በማይታወቅ መልኩ ተዘግቶ መቆየቱ ታውቋል። ሰዎች ከአካባቢያቸው ሳይወጡ እንዲጸልዩ ተፈቅዷል። ነገር ግን ከመንደራቸው ውጭ መውጣት የለባቸውም ብለዋል የካሽሚር ፖሊስ ዋና ስራ አስኪያጅ ቢልፓክ ሲንግ። አድማጮች፣ ዛሬው
ለሰዓቱ ያለን ዜና በዚሁ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ምሽት ፕሮግራማችን ነው። እስከ አራት ሰዓት ድረስ ከእናንተ ጋር ነን። አስተናጋጆቻችሁ ቆንጂት ታዬና
አዳነች ፍስሐዬንን ዘገባዎች አካተናል። ወደዚያ ከማለፋችን በፊት ወደ ኋላ ላይ የሚቀርቡትን ሌሎች ቅንብሮች እናሰማለን።
ሰው ንብረት ለማጥፋት፣ ቤቱን ለማቃጠል፣ መንገዱ ለመዝጋት፣ ድንጋው ለመትከል የሚወጣ ልጅ የሲዳማ ልጅ ከሆነ እናንተ ብቻ አይደለም እኮ የምንታገለው፣ እንታገላለን። አላማችን ይሄ ነው።
እኛ ሰላም ፈላጊ ነን። አሁንም ሰላም እንፈልጋለን። ሐዋሳ ሰላም በራሳችን እናክብራለን ካለ ህዝቡ እኛ ማአስራለን ጥለነው እዚህ ቁጭ ብለን እንወጣለን።
ከሐዋሳ ከተማ ነዋሪዎች አንዱና የኮማንድ ፖስት ኃላፊውን ነው በየተራ የሰማችኋቸው። በሐዋሳ ጸጥታ ጉዳይ ላይ ትኩረት በማድረግ ከተጠናቀረ ዘገባ የወሰድነው ነው። ወደ ኋላ ላይ ይቀርባል።
ደቡብ አፍሪካ ውስጥ ከታሰሩት ኢትዮጵያውያን ውስጥ የተወሰኑት እየተፈቱ ናቸው።
ጉዳዩን በቅርብ መከታተል ተጀምሮ የተወሰኑ ኢትዮጵያውያን ህጋዊነት ያላቸው በሀገሪቱ ህግ መሰረት ተንቀሳቀሱ የነበሩትን ከእስር ማስፈታት የተቻለ መሆኑን
የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ነቢያት ጌታቸውን ድምፅ ነው የሰማ ነው። በመጽሔት ክፍለ ጊዜ ዘገባ ይኖረናል። አብራችሁን ቆዩ። ለምሽቱ አብይ ርዕስ የታቀደውን አንድ ዘገባ ባጭሩ እናስተዋውቅና ወደ ቀሪዎቹ እናልፋለን። ዘገባው እንደደረሰ እናሰማለን። የኢህአዴግ የስራ አስፈጻሚ ኮሚቴ ለሁለት ቀናት ያካሄደውን ስብሰባ ዛሬ ማምሻውን አጠናቋል። የስብሰባውን ሂደትና ውጤት በተመለከተ ግን ከግንባሩ የወጣ መግለጫ እስካሁን የለም። የስራ አስፈጻሚ ኮሚቴው ቀደም ሲል በዌብሳይቱ ባሰፈረው መግለጫ በወቅታዊና ሀገራዊ አጀንዳዎች ላይ ጥብቅ ግምገማ ካካሄደ በኋላ ቀጣይ አቅጣጫዎችን እንደሚያስቀምጥ አስታውቆ ነበር። ከሰኔ 15ቱ አጋጣሚና ከአዴፓና ከህወሀት የከረረ ውዝግብ አደባባይ ከወጣ ወዲህ ለመጀመሪያ ጊዜ በተካሄደው ይህ የስራ አስፈጻሚ ኮሚቴ አስቸኳይ ስብሰባ በእነዚህና በሌሎች ወቅታዊ ጉዳዮች ላይ ያስተላለፈው ውሳኔ የያዘ የአቋም ይዘት ለጊዜው የሚታወቅ ነገር የለም። ዘገባ የምናገኝ ከሆነ የምናቀርበው ይሆናል። ወደ ቀጣዩ ለመጽሔት ክፍለ ጊዜ ወደ አሰናዳ ነው ዘገባ ይሆናል የምናልፈው። ከ1500 በላይ የትግራይ ተወላጆች በማንነታቸውና በፖለቲካ ምክንያት ታስረው ይገኛሉ ሲል ዛሬ መቀሌ ላይ መቋቋሙን ያሳወቀው ዓለም አቀፍ ንቅናቄ ለትግራይ ተወላጅ የፖለቲካ እስረኞች የሚባል ድርጅት አስታወቀ። እስረኞቹን ለማስለቀቅና ስለ እነሱ የተሰራጨ እውነት ያልሆነ ያሉትን መረጃ ለማስተካከል እንደሚሰራ ንቅናቄው አመልክቷል። ፌዴራል ጠቅላይ አቃቤ ሕግ በበኩሉ በተጠርጣሪዎች ላይ የመሰረተው ክስ በማስረጃ መሆኑን ጠቅሶ በፖለቲካና በብሔር ምክንያት የተያዘ ሰው እንደሌለ ገልጿል። ሙሉጌታ ጽፋ ዝርዝሩን ይዟል።
ዓለም አቀፍ ንቅናቄ ለትግራይ ተወላጆች የፖለቲካ እስረኞች የተባለ ንቅናቄ እንደተቋቋመ፣ ይህ ደግሞ እስረኞች ነጻ እንዲወጡና ስለ እነርሱ የተሰራጨው እውነት ያልሆነ ያሉት መረጃ ለማስተካከል እንደሚሰራ ነው ከአስተባባሪዎቹ አንዱ አቶ ጸጋይ ገብረ መድህን በዛሬው ዕለት በተሰጠው መግለጫ የተናገረው። በአሁኑ ጊዜ ከ1500 በላይ የትግራይ ተወላጆች በማንነታቸውና በፖለቲካ ምክንያት ታስረው ይገኛሉ ያለው አቶ ጸጋይ፣ ይህም የትግራይ ልሂቃን በማሰር ትግራይ የማዳከም ጉዞ ነው ብለዋል።
የተጋሩ የስራ ኃላፊዎች የነበሩ የተጋሩ ሰራተኞች የነበሩ ተራ ሰራተኞች ቤተሰቦቻቸው እንዲሁ ዝም ብለው መልክ አላማረኝም በሚል አፍነው በየኢትዮጵያ እስር ቤቶች አጉሯቸው ይገኛል። እነዚህም ነጻ ለማውጣትና የተለጠፈባቸው የውሸት ፕሮፓጋንዳ በሚዲያ ፕሮፓጋንዳ እንዲሁም በኤዲቲንግና በፈጠራ የተለጠፈባቸውን የውሸት ትርክት ነጻ መሆናቸውና የዓለም ማህበረሰብ ሁሉም ይመለከተኛል የሚል ህዝብ ነጻነታቸውን እንዲያውቅልን የማሳወቅ ማሳወቅ አንድ አካል ነው።
በአሁኑ ጊዜ መንግስት ጸረ ትግራይ እየሰራ ነው ያለው አቶ ጸጋይ መንግስት በሚያዛቸው የመገናኛ ብዙሃን በኩል በፍርድ ቤት ጉዳያቸው እየታየ ባለው የትግራይ ተወላጆች ዶክመንታሪ ፊልም በመስራት ስለነርሱ የነበረ ምስል እንዲበላሽ ተደርጓል በማለት ተናግሯል። በዚህ መሰረት ኢትዮጵያውያን ሆነ ሌላው የዓለም ማህበረሰብ ስለ ትግራይ እውነተኛ መረጃ እንዲኖረው ንቅናቄው ይሰራል ብለዋል።
የደህንነት መዋቅር ላይ ይሰሩ የነበሩት ኤርትራን ሰልለሃል በሚል ያሰረ ነው። በጣም ማስቀኘው። እዛ ውስጥ ግን የደህንነት መዋቅር ደህንነቱን ይመራ የነበረ ፌደራል ፖሊስ ይመሩ የነበሩት ግን የለውጥ ፈርቀዳጅ ተብለው ተሸልመዋል። ሹመት ተሰጥቷቸዋል። ተወድሷል፣ ተሞግሷል። ስለዚህ ተጋሩን ታርጌት ያደረገ የትግራይ ተወላጆችን ብቻ የለየ የዘር ጥቃት ነው የምንለው በማስረጃ ነው፣ በሰነድ በተጨበጠ ማስረጃ ነው። ማዕከላዊ ኃላፊዎች የነበሩት እኮ ወደ አሜሪካ ተሸኝቷል እኮ ቪዛ ሰጥተው እስከ ቦሌ ኤርፖርት ድረስ ወስደው እኮ ሸኝቷቸዋል። ማለት ለፍትህና ለእውነተኛ ለሰብአዊ መብት የሚታገሉ ቢሆን ኑሮ ማለት ነው።
በፍርድ ቤት የተያዘ ጉዳይ በህግ አግባብ ውሳኔ እስኪሰጠው ለምን አትጠብቁም ተብለው ተጠይቀው ከአስተባባሪዎች መካከል አቶ አሉላ ሰለሞን የታሰሩት ሰዎች በፖለቲካ ምክንያት ስለታሰሩ መፍትሄውም ፖለቲካዊ መሆን አለበት በማለት ምላሽ ሰጥቷል።
ስልጣን ላይ ያለው ጸረ ትግራይ ብቻ መሆኑ ሳይሆን የቂም በቀል በፊት ቀና ብለን የማናያቸው የነበር ሰዎች አሁን እየጎተትን እያስገባን ነው የሚል አስፈጻሚ የመንግስት አስፈጻሚ አካል ያለበት መንግስት ነው። ይህ መንግስት በፍርድ የተያዘን ጉዳይ በዚህ አይነት ደረጃ የሚገልጹ አስፈጻሚዎች ከያዘ የፍርድ ሂደቱ ምን ሊሆን እንደሚችል ግልጽ ነው። ተጋሩ እስረኞቹ የፖለቲካ እስረኞች ነው የምንልበት ዋናው ምክንያት ከፍርድ ሂደቱ በፊት አንድ ሰው ፍርድ ቀርቦ ጥፋተኛ ሆኖ እስካልተገኘ ድረስ ነፃ ነው የሚለውን እንትን መርህ የህግ መርህ የሚጥስ ከፍርድ ሂደቱ በፊት በሚዲያ ዘመቻ በመክፈት ወንጀለኞች ብሎ የፈረጀ መንግስት ነው። ከዚህ በተጨማሪም ተጋሩን ብቻ ለይቶ እንደሚያጠቃ ደግሞ በሚዲያዎቹ እሱ በሚቆጣጠራቸው ሚዲያዎች ትግርኛ ተናጋሪዎች እንደዚህ አይነት ተግባር ፈጽመዋል ብሎ ዶክመንተሪ ሰርቶ ህዝብን ለማሳመን የሞከረ ነው።
በዚህ ጉዳይ የጠየቅናቸው የጠቅላይ አቃቢ ህግ ኮሚኒኬሽን ኃላፊ አቶ ዝናቡ ቱኑ ጠቅላይ አቃቢ ህግ ከፖሊስ ጋር በመሆን ማስረጃ በመያዝ የህግ ልዕልና እያከበረ ይገኛል ብለዋል። ብሔር ለይቶ የሚንቀሳቀስበት ምክንያት የለም በማለትም ተናግሯል።
ማንም ሰው ከህግ ያለመጠየቅ ኢሚዩኒቲ የለም። በብሔር ተመሳጥሮ የሰራ ወንጀለኛ የሚባል የለም። በብሔር ደረጃ የያዘ ወንጀለኛ ተብሎ የተለየ አካላት የለም። ስለዚህ ይህን ሌላ ሰው ሌላ አጀንዳ ለማምጣት የሚደረግ ካልሆነ በስተቀር በእኔ እምነት በተቋማችንም ያለን መረጃ ከአንድ በር ብቻ የሚባል አይነት የለም ነው። በቡድንም አይደለም በግለሰብ ደረጃ እያንዳንዱ ግለሰብ በወንጀል ድርጊቱ ያለው ተሳትፎ ነው የሚገልጽ ጉዳይ ነው አቃቤ ሕግ ይዞ እየቀረበ ያለው እና ከዚህ ውጭ ግን በተለያዳ ተብሎ የምነሳው ነገር በእኔ እምነት መሰረተ ቢስ ነው።
ሕግ ለማስከበር በማለት በተመሳሳይ የስልጣን ቦታ ላይ የነበሩ ከትግራይ ተወላጆች ውጭ ያሉት አልታስሩም ተብሎ ለተነሳው ሀሳብ ሲመልሱም ያለ ማስረጃ ክስ አንመሰርትም በማለት መልሰዋል።
የሆነ አካል ወንጀል ሊሰራ ይችላል ወይንም ሰርቶ ሊሆን ይችላል በሚል በጥርጣሬ ብቻ የምንወስደው እርምጃ የለንም። ፍርድ ቤት የምናቀርበው ግለሰብ አለ። በተገቢ መረጃ በተጣራ ማስረጃ መረጃዎች ላይ ቁጭ ብለን እነዚህ መረጃዎችን ደግሞ በትክክል ምርመራዎች ካለቀ በኋላ ወደ ፍርድ ቤት የምናቀርብበት አግባብ ነው። ሳንመረምር እናስረን።
በቀጣይ ህግ የማስከበር ስራውንም ተጠናክሮ ይቀጥላል በማለት ተናግሯል። ለአሜሪካ ድምፅ ሙልጌታ ጽቡሀ መቀለም።
ሙልጌታን ለዘገባው እናመሰግናለን። ምዕራብ ሐረርጌ ዞን ውስጥ ትላንት የተፈጸመው ግድያ የታጠቁ ግለሰቦች ያደረሱት ጥቃት እንጂ በአፋሮችና በኦሮሞዎች መካከል የተፈጠረ አለመሆኑን የክልሎች ባለሥልጣኖች አስታውቀዋል። ጥቃት አድራሾቹን በቁጥጥር ስር ለማዋልና አካባቢውን ለማረጋጋት በጋራ እየሰሩ መሆናቸውን የሁለቱም ክልሎች ባለሥልጣናት ተናግረዋል። አዲስ ቸኮል ዝርዝር አለው።
በትላንትና ሁለት ጠዋት ታጣቂዎች በምዕራብ ሐረርጌ ዞን ጉምቢ ቦርደዴ ወረዳ ድንገት ባደረሱት ጥቃት 7 ሰዎች ሞቶ 3 ሰዎች መቁሰላቸውን የኦሮሚያ መንግስት ኮሚኒኬሽን ጉዳዮች ቢሮ አስታውቆ ነበር። አሁን አካባቢው የተረጋጋ እንደሆነ ጭሮ ከተማ የሚገኙት የምዕራብ ሐረርጌ ዞን የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ፈቃዱ ሚሊዮን በተለይ ለቪዮ አስታውቀዋል።
አካባቢው የተረጋጋ ነው ያለው፣ ሰላማዊ ነው። ያው መንገድም ጥቃት ላይ ነው ያለው። ያው ህዝቡ እነዚያ ጥፋት ያጠፉት አካላት እንዲጠይቅ አመልክቷል። መከላከያና የፌደራል ፖሊስ እና ሌሎች የሁለቱ ክልል አመራራም በዚያ ዙር በጋ ዙራ እየሰሩ ነው።
የአፋርና ኦሮሚያ ክልል ማለት ነው።
እስካሁን የተለየ ክስተት የለም። ዛሬ
ምንድን ነው ግን መንስኤው አሉ?
እስካሁን ያው ድንገተኛ ክስተት ስለሆነ መንስኤውን ይሄን ነው ማለት አይቻልም። ያው እያጠኑ ነው ያሉት ጉዳይ ነው።
የኦሮሚያ ጸጥታ ጉዳዮች ቢሮ ኃላፊው ኮሎኔል አበበ ገረሱ ጥቃት አድራሾችን ለመያዝ የተቀናጀ ስራ እየተሰራ መሆኑን ገልጸው የጥቃት አድራሾቹ ማንነት ግን እንዳልታወቀ ተናግረዋል።
የብሔሮች ወይም የሁለቱ ብሔር ግጭት አልነበረም ብሎ በተለያየ ሁኔታ ተቀናጅተው የገቡ ሰዎች ናቸው ይህን ነገር የፈጸሙ።
እና አሁን ጥፋተኞችን ለመያዝ ጥረት እያደረጋችሁ ነው? ከክልሉ ጋር ከአፋር ክልል ጋር በጋራ እየሰራችሁ ነው? የአፋር ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አህመድ ካልዮታ በበኩላቸው ግጭቱ የህዝብ ለህዝብ ሳይሆን ተራ የአርብቶ አደሮች ግጭት መሆኑን ገልጸው ጥቃት አድራሾችን ለመያዝም ክልላቸው ከኦሮሚያ ክልልና የፌዴራል ጸጥታ አካላት ጋር ተቀናጅቶ እየሰራ ነው ብለዋል።
የዕለታዊ ግጭት ነው እንጂ በጋራ የሚኖር የአርብቶ አደር ማህበረሰብ ነው። ጥሩም ክፉንም በጋራ አብሮ የሚያሳልፍ የአርብቶ አደር ማህበረሰብ እንደመሆናቸው መጠን የዕለታዊ ግጭት ነው። ከዛ የዘለለ ነገርም ስለሆነ ያሉትንም ችግሮች ደግሞ በጋራ ለመፍታት ጥረቶች እየተደረገ ነው።
አሁን በአሁኑ ሁኔታ ነው የሚገኘው አካባቢው?
አካባቢው በቃ ሰላም። የመከላከያ ኃይልም አካባቢው ገብቶ የመረጋጋት ስራ ሰርተዋል። ስለዚህ የመከላከያ ኃይልም እዛው አለ። የሚመለከታቸውም አካላት ደግሞ በጋራ ሆነው ችግሩን ሰላማዊ የሆነ መንገድ ለመፍታት እና ሁለቱም አብሮ የነበሩ ህዝቦች አሁንም በጋራ ሰላማዊ በሆነ መንገድ አብረው እንዲቀጥሉ ለማድረግ የተለያዩ ስራዎች እየተሰሩ ስለሆነ ሰላማዊ በሆነ ጉዳዮች ላይ በጋራ እየተሰራ ነው ማለት ነው።
ጥቃት አድራሾቹን ለመያዝ ጥረት እያደረጋችሁ ነው?
ጥቃት አድራሾች ተለይተው የሚያዙበት ሂደቶች ይኖራሉ። ያም የመጣራት ስራ ይሰራል ማለት ነው እና በሁለቱም በኩል ችግር ፈጣሪዎች ጊዜያዊ የዕለታዊ የሆነ ችግር ስለሆነ ነገሮች ደግሞ ወደ ሌላ አቅጣጫ ዞሮ ያልሆነ ኢንትረስት እንዳይገባ በጋራ ሰፊ ስራዎች እየተሰራ ነው። ከህግ በላይ የሚሆን ነገር ስለሌለ ጥቃት አድራሾችም ሆነ ሌላ ተንኩሳን የሚያስብ አካላቶች ካሉ እነሱን በህጋዊ ንግድ የሚገኝ ስራ ይሰራል ማለት ነው።
በትላንትና ሁለት ጠዋት በቦርደዴ ወረዳ የተፈጸመውን ጥቃት ተከትሎ ወደ ምስራቅ ኢትዮጵያ የሚወስደው መንገድ ለተወሰኑ ሰዓታት ተዘግቶ እንደነበረ የአይን እማኞች ገልጸው ትላንት ከሰዓት ጀምሮ ግን መንገዱ ተከፍቷል ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ሸኮል ከድሬዳዋ።
አዲስ ቸኮልን እናመሰግናለን። የመጽሔት ክፍለ ጊዜ ዘገባዎቻችን ይቀጥላሉ። በሐዋሳ ከተማ አሳቻ ሰዓትና ቦታ በመጠበቅ የሚፈጸሙ የወንጀል ድርጊቶችና የሰዎች ማንነት ላይ ያተኮሩ ትንኮሳዎች ነዋሪው ተረጋግቶ እንዳይኖርና ስጋት ውስጥ እንዲገባ አድርጓል ሲሉ የከተማይቱ ነዋሪዎች ተናግረዋል። ክልሉን እያስተዳደረ ካለው የአስቸኳይ ጊዜ ሁኔታ አስፈጻሚ እዝ ጋር የከተማይቱ ነዋሪዎች ተወካዮች ትናንት በተወያዩበት ወቅት ወታደራዊው እዝ እንዲያበቃና የመከላከያ ሰራዊትም ከከተማይቱ እንዲወጣ እየጠየቁ ነበሩ። በሌላ በኩል ደግሞ የለም፣ ሰራዊቱ መቆየት አለበት፣ ሰላም ያገኘነው ወታደራዊ እዙ፣ የመከላከያ ሰራዊትና ፌዴራል ፖሊስ ከተማይቱን ከተቆጣጠሩ ወዲህ እኮ ነው ያሉም ነበሩ። ሰላምን ማረጋገጥ ከተቻለ ወታደራዊ እዙ ግዳጁን በሁለት ወር ውስጥ አጠናቆ እንደሚወጣ፣ የማይረጋጋ ከሆነ ግን የአስቸኳይ ጊዜ አዋጅ ጭምር ሊታወጅ እንደሚችል እዙ አስታውቋል። ዮናታን ዘብዲዮስ ከሐዋሳ ተጨማሪ ይዟል።
ባለፉት ሁለት ዓመታት ውስጥ በሐዋሳ ከተማ አሳቻ ሰዓትና ቦታ በመጠበቅ የሚፈጸሙ የወንጀል ድርጊቶችና ማንነትን ያተኮሩ ትንኮሳዎችና የሰላም እጦት የፍቅር ከተማ በመባል የሚታወቀውን የሐዋሳን ከተማ ሌላ መልክና ስያሜ እያሰጣት መሆኑን ነው የከተማ ነዋሪዎች የሚናገሩት። በከተማው ስርክ እየተስተዋለ ያለው የጸጥታ ችግር ነዋሪዎች ተረጋግተው እንዳይኖሩና በስጋት ውስጥ እንዲወርቁ ማድረጉን ነው ከወታደራዊ እዝ ጋር ትናንት በሐዋሳ ከተማ አስተዳደር ውይይት ያደረጉ የከተማው ነዋሪዎች የገለጹት። የውይይቱ ተሳታፊ የሆኑት አቶ ሳሙ ሀሚሶ የዝርፊያ ወንጀል በሐዋሳ ከተማ በአያሌው መኖሩን ተናግሯል። ህብረተሰቡ ይናውቁ ልጁን ከወንጀል ድርጊት መመለስ አለበትም ሲሉ መክረዋል።
ዘረፋ ተጀምረዋል። ሰውነት እየጠፋበት ያለበት ሁኔታዎች አለ። ዞሮ ዞሮ የእኛ ጥያቄያችን ይከበር የሚል ብቻ ነው። ሰው ንብረት ለማጥፋት፣ ቤቱን ለማቃጠል፣ መንገዱ ለመዝጋት፣ ድንጋዩ ለመትከል የሚወጣ ልጅ የሲዳማ ልጅ ከሆነ እናንተ ብቻ አይደለም እኮ የምንታገለው፣ እንታገላለን። አላማችን ይሄ ነው። ሌላ ጥያቄ፣ ሌላ አጀንዳ ያለ ሰው ካለ ከቤታችን የወጣ ልጅ ነው። እውነት ያለበት እውነቱ መሰጠት አለበት። እኔ በራሴ በአይኔ ያየሁት ልጅ አለ ጓደኛ።
በውይይቱ ወቅት ወታደራዊ እዝና መከላከያ ሰራዊት ከከተማው እንዲወጣ አስተያየት የተሰጠ ሲሆን ከተሳታፊዎች ውስጥ ይህን ሀሳብ ያንጸባረቁት አቶ ለማ ክፍል አንዱ ናቸው።
ህዝቡ የራሱን ሰላም ካልጠበቀ ወታደር ሁሉም ወታደር ቢደረደርም ሰላም ሊመለስ አይቻልም።
አቶ ለማ ታፍሰው ታስሯል ያሏቸው ግለሰቦች እንዲፈቱ የጠየቁ ሲሆን ወይዘሮ ገነት ጋቢሳም በሳቸው ሀሳብ ይስማማሉ። ሌሎቹ ደግሞ የለም፣ መቆየት አለባቸው፣ ሰላም ያገኘነውም ወታደራዊ እዝ ከታወጅና የመከላከያና የፌደራል ፖሊስ ከተማውን ከተቆጣጠረ ወዲህ ነው ብሏል። ከነዚህም ውስጥ መጋቢ ምህረት ኃይሌ አንዱ ናቸው። አቶ ምስራ አብደላህም ሰራውቱ በፍጹም መውጣት የለበትም በማለት ይከራከራሉ።
በሰላም ወጥተን በሰላም መግባት የጀመረ ነው እነሱ ከመጡ በኋላ ነው። ስለዚህ ቅድም አንዳንድ አስተያየት የሚሰጡ ኮማንድ ፖስት ቢሄዱም ችግር የለም የሚለው እኔ አልደግፍም። ገና ስራ ሊጀምሩ ሊገቡ ለማጣራት ለመደራጀት ሊገቡ እያለ ቢሄዱ ምንም አይደለም የሚለው የሚደግፍ አይደለም እና ኮማንድ ፖስቱ ስራቸው መስራት ያለባቸው
የመከላከያ ስራዎትና ፌደራል ፖሊስ ሊመሰገን እንደሚገባ ተናግረው በቀጣይነትም ለዘላቂ ሰላም መረጋገጥ በከተማው መቆየታቸው እጅግ አስፈላጊ መሆኑን ተናግሯል። በውይይቱ ወቅት ድርጊቱ የስዳማን ብሔር አይወክልም የተባለ ሲሆን አስቻለው ደውሼ ግን በዚህ ጥፋት ውስጥ የተሳተፉ ልጆቻችንም ቢሆኑ አውጥተን ለሕግ አካላት መስጠት አለብን፣ በአካባቢው እንደገና ተመሳሳይ ችግር እንዳይፈጠር በግልጽ ተናግረን ካለፈው ጥፋት ትምህርት መውሰድ አለብንም ሲሉ ተናግሯል። የሐዋሳ ከተማ ወታደራዊ እዚህ ሰብሳቢ ኮሎኔል ተክለ ብርሃን ገብረ ምድን በሐዋሳ ከተማ ከፍተኛ የሆነ ስርዓት አልበኝነትና የተለያዩ ወንጀሎች የተፈጸሙ መሆናቸውን እዙ እንደደረሰበት ተናግረው ወታደራዊ እዙ የህግ የበላይነትን የማስከበር ስራ እየሰራ መሆኑን አስታውቋል። ከህብረተሰቡ መሀል በወንጀሉ በተግባር የተሳተፉ መኖራቸውን ጠቅሰው በቁጥጥር ስር ያልዋሉ ተጠርጣሪ ወንጀለኞች መኖራቸውን ተናግረው ከተማው ለሁለት እስኪከፈል ድረስ ህገ ወጥነትና ህጋዊ ያልሆኑ የወጣቶች አደረጃጀት መኖሩንም ገልጿል።
እኛ ሰላም ፈላጊነን፣ አሁንም ሰላም እንፈልጋለን። ሐዋሳ ሰላም በራሳችን እናክብራለን ካለ ህዝቡ እኛ ማአስራለን ጥለነው እዚህ ቁጭ ብለን እንወጣለን። እዚህ ያለው ህዝብ ፖሊስም የራሱ ስራ ቢሰራ፣ መሪም የራሱ ስራ ቢሰራ፣ ህዝቡም የራሱ ቢሰራ እዚህ አስፋልት ይቃጠል ነበር? አስፋልት ለማን ነው? ነገር ክልል ቢመለስ ባይመለስ ለማን ነው? ማንም ይሄድበት ማንም ይንቀሳቀስበት። እዚህ ወደ ኬንያ የሚሄድ አስፋልት አለ፣ ተቋርጧል፣ ተቃጥሏል። ማን ነው የሚጎዳ? ማን ህብረተሰብ ነው የሚጎዳ? አሁን ይሄ ማየት አለብን። ራሳችን አይተን ይሄ ችግር ነበረን ብለን ቆጥረን ማስያዝ የእኛ ኃላፊነት ነው የሚሆነው። ይሄ የሚል ስላለኝ ነው። ሌላ ኮቶላ ክፍለ ከተማ የምልሻ ዘርፍ ወይም የገጠር ምልሻዎችም አሉ። ምን ሚና ነበራቸው ምልሻዎች? ጥሩ ሰራዊት ሰርተናል ለእኛ ከሌላ ድኖናን ሲባል እኛ የምንፈልገው መሞጎሳል። እቺ ከተማ ወደ ነበረችበት ተመልሶ የፍቅር ከተማ እንድትሆን ከማድረግ አንጻር ምንድን ነው የምሰሩ እናንተ ተላልፎች አባቶቻችን ነው የምንፈልገው እኛ ምንድን ነው ሚናችን መሆን የሚገባው የሚለውን እያነሳን መያዝ ያስፈልጋል። ዋናው ግን ለማን ነው የምንሰጠው? እዚህ የተፈጠረ ችግር ለማን ነው የምንሰጠው ያለ ነው። የሲዳማ አይወክልም ሲዳማ አይወክልም ካል ምክንያቱም ውስጣችን እኛ ስለምናውቅ ውስጣችን ሁላችን እንታወቃለን። እኛ እንዘረግበዋለን ከየት ወዴት ሄደ የሚለውም ጭምር ማለት ማን ፖለቲከኛ ማን ሽማግሌ እዛ ነበረ የሚለውን እኛ ማጋለጥ እንችላለን። እኛ
የሐዋሳ ከተማ የሰላምና ጸጥታ መምሪያ ኃላፊ አቶ ኃይለ ነገሶ በከተማው ካለፈው ዓመት ጀምሮ የጸጥታ ችግር መኖሩና እንደተባለውም የከተማው ሕዝብ በስጋት ውስጥ መሆኑን ገልጸዋል። አሁንም ቢሆን በከተማው ውስጥ ዝርፊያ፣ ሰዎችን በስለት መውጋት፣ የማስፈራራትና የብሔር ተኮር ትንኮሳዎች የማካሄድ ወንጀል እየተፈጸሙ መሆናቸውን ተናግሯል። የወታደራዊ እዙ አብይ ዓላማ በሐዋሳ ከተማም ሆነ በሌሎችም አካባቢዎች የሕግ የበላይነት ተረጋግጦ ዜጎች በሰላምና በነጻነት እንዲንቀሳቀሱ ማድረግ ነውም ብሏል። ከዚሁም በተጨማሪ ማንኛውም አይነት ጥያቄ ያላቸው ጥያቄያቸውን በሕግ አግባብ የሚጠይቁበት አስተማማኝ ሁኔታ መፍጠር ነው ያሉት አቶ ኃይሌ ሁሉም የህብረተሰቡ ክፍል ከወታደራዊ እዙ ጋር በመተባበር ድርሻውን ሊወጣ ይገባልም ብሏል። የወታደራዊ እዝ ንዑስ ኮሚቴ ሰብሳቢ ብርጋደር ጀነራል ኮመራ ነገሪ እዙ እቅድ አውጥቶ ስኬታማ ስራ እየሰራ መሆኑን ተናግሯል። ህዝቡ ሰላሙን ተቀናጅቶ ያረጋግጣል፣ እዙ በከተማው ባይቆይስ ለሚለው ሀሳብ ሰላም ማረጋገጥ ከተቻለም ወታደራዊ እዙ ግዳጁን በሁለት ወር ውስጥ አጠናቅቆ እንደሚወጣና የማይረጋጋ ከሆነ ግን የአስቸኳይ ጊዜ አዋጅ ጭምር ሊታወጅ እንደሚችል አስታውቀዋል።
ያሉትን ችግሮች ክልል መደራጀት ጋር ተያይዞ የተነሱትን ጥያቄዎችም የአፈጻጸም መመሪያ በሚፈቅደው መንገድ ከህዝቡ ጋር በሰላማዊ መንገድ እየተወያየ መቋጫ እስከሚያገኘው ድረስ የማመቻቸት ስራ ነው። እዚህ ኮማንድ ፖስት ዋና ዓላማ ሰላም እንዳይደፈርስ፣ ሰላማዊ መድረክ እንዳይደናቀፍ፣ ከዚህ ውጭ አሁንም እንሄዳለን ከአሁን በፊትም የፈጸሙት ካሉ በህግ እስከሚያዙ ድረስ በአጭር ጊዜ ውስጥ እነዚህ ተቀናጅተው ከተሰሩ ውጤታማ ይሆናል። እነዚህ ተቀናጅተው በተፈለገው መንገድ ካልተሰሩ ከዚህ በባሰ የአስቸኳይ ጊዜ አዋጅም ሊያስከትል ይችላል።
ለአሜሪካን ድምጽ ራዲዮም ዮናታን ዘብድዮስ ሐዋሳም።
ዮናታንን ለዘገባው እናመሰግናለን። ሌሎችም ቅንብሮችና ዘገባዎች አሉን። በአጭር ሞገድ በናይል ሳትና በአህዱ ራዲዮ 94.3 ላይ የሚሰማውን የአርብ ምሽት ፕሮግራማችንን ነው እየተከታተላችሁ ያላችሁት። እስከ 4 ሰዓት ከእናንተ ጋር ነን። አብራችሁን እንድታመሹ ከአክብሮት ጋር እንጋብዛለን። ወደ ቀሪዎቹ ዝግጅቶች ከማለፋችን በፊት አዳነች የምሽቱን አበይት ዜናዎች ታሰማለች።
የሶማሌ ብሔራዊ ክልል መንግስት የቀድሞ ፕሬዝዳንት ጉዳያቸውን የሚመረምረውን ፍርድ ቤት ነጻም ገለልተኛም አይደለም ሲሉ ተናገሩ። ፍርድ ቤቱ በበኩሉ ነጻና ገለልተኛ ነን ብሏል። ከዚህ በኋላ ጠበቆቻቸውን እንዳሰናበቱና እንደማይከራከሩ ቢናገሩም ፍርድ ቤቱ ተለዋጭ ቀጠሮ ቆርጧል። ከ1500 በላይ የትግራይ ተወላጆች ማንነታቸውና በፖለቲካ ምክንያት ታስረው ይገኛሉ ሲል ዛሬ መቀለ ላይ መቋቋሙን ያሳወቀው ዓለም አቀፍ ንቅናቄ ለትግራይ ተወላጆች የፖለቲካ እስረኞች የሚባል ድርጅት አስታውቋል። እስረኞቹን ለማስለቀቅና ስለ እነርሱ የተሰራጨ እውነት ያልሆነ ያለውን መረጃ ለማስተካከል እንደሚሰራ ንቅናቄው አመልክቷል። ፌዴራል ጠቅላይ አቃቢ ሕግ በበኩሉ በተጠርጣሪዎቹ ላይ የተመሰረተውን ክስ በማስረጃ የተደገፈ መሆኑን ጠቅሶ በፖለቲካና በብሔር ምክንያት የተያዘ ሰው የለም ብሏል። የሶማሌ መንግስት በተናገረው መሰረት በቅርቡ ሞቅዲሾ ከንቲባን ሕይወት ያጠፋውን ፍንዳታ የፈጸመችው በሌላ ሴት የተመራች አይነ ስውር ነች።
አዳነችን እናመሰግናለን። ዝግጅታችን ይቀጥላል። እዚህ ጋር አንድ ሙዚቃ እንጋብዛችሁና ለረፍት ያህል ወደ ቀሪዎቹ ዝግጅቶች እናልፋለን። አብራችሁን ቆዩ። ሚካኤል በላይነህን ነው የያዝንላችሁ። የፍቅር ምርጫዬ ይላል።
የነገን ማወቅ ፈለግኩ፣ መጪውን ማየት ናፈኩ። የፍቅር ምርጫዬ አንቺውን ወሰንኩኝ ብረታ አስቤ አካሌ መንፈሴን ስብስቤ በፍቅርሽ ሕይወቴን ላኖረው ያለኝ ከስሜ ላዜው
ሚካኤል በላይነህ ነው የፍቅር ምርጫዬ እያለ በጥቂቱም ቢሆን ያዝናናል። ሰዓት ስላልነበረን ነው እንጂ ቢቀጥል መልካም ዜማ ነበር። እናመሰግናለን። ሙዚቃውን የመረጠችልን አበባየው ገበያው የማህበራዊ መገናኛ ኤዲተራችን ነች። እናመሰግናታለን። እሷንም ወደ ቀሪዎቹ ዝግጅቶች እናልፋለን። አሁን አብራችሁን ቆዩ።
በደቡብ አፍሪቃ ጆሃንስበርግ ውስጥ ታስረው ከሚገኙት ኢትዮጵያውያን መካከል የተወሰኑት ፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ ባደረገው ጥረት ከእስር እየተለቀቁ መሆኑ በቦታው የሚገኙ ነጋዴዎች ለአሜሪካ ድምፅ ገለጹ። ነገር ግን የተወረሰባቸው ንብረት መጠን ብዙ በመሆኑ ከፍተኛ እገዛ እንደሚፈልጉ ገልጸዋል። የኢትዮጵያ የውጭ ጉዳይ ሚኒስቴር በበኩሉ በደቡብ አፍሪቃ የሚገኘው ኤምባሲ ከፍተኛ ጥረት እያደረገ መሆኑንና ይህንኑ ጥረትንም እንደሚቀጥል አስታውቀዋል። በአሁኑ ሰዓት በእስር ላይ የሚገኙት ኢትዮጵያውያን 150 ናቸው ተብሏል። ጽዮን ግርማ ዝርዝር አላት።
ደቡብ አፍሪካ ጆሃንስበርግ ውስጥ ኢትዮጵያውያን በሚበዙበትና ጂፒ በተሰኘው የንግድ ቦታ ላይ ፖሊስ የተሳሳተ የንግድ ምልክት እየለጠፉ ሐሰተኛ ምርቶችን ለገበያ ያቀርባሉ ባላቸው አፍሪካውያን ነጋዴዎች ላይ በወሰደው እርምጃ ታስረው የነበሩት ኢትዮጵያውያን እየተፈቱ መሆኑን የገለጹት የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ነቢያት ጌታቸው ደቡብ አፍሪካ ከሚገኘው የኢትዮጵያ ኤምባሲ ዛሬ አገኘ ነው ያሉትን መረጃ ለአሜሪካ ድምጽ አካፍለዋል።
በደቡብ አፍሪካ ጆሃንስበርግ ከተማዊ ንግድ መመከል ጆሃንስበርግ ሴንትራል ቢዝነስ ዲስትሪክት
የሚኖት አካባቢ የንግድ ኤሪያ ነው። እዛ ኢትዮጵያውያንን ጨምሮ ሌሎችም የውጭ ሀገር ዜጎች በብዛት የሚገኙበት የንግድ አካባቢ ነው። እዛ አካባቢ የደቡብ አፍሪካ ጸጥታ መዋቅር ከገኖችን አካላት አስተባብሮ እዚህ በንግድ ማዕከል ስፍራ አካባቢ በመግባት ሰፊ የፍተሻና የብርበራ አይነት ኦፐሬሽኖች መካሄዳቸውን እና በዛ ሂደት ኢትዮጵያውያንን ጨምሮ ሌሎችም የውጭ ሀገር ዜጎችን በቁጥጥር ስር መዋላቸውን መረጃ የደረሰን። ይህ ሁኔታ እንደተከሰተ እዛ የሚገኘው የኢትዮጵያ ኤምባሲ እንዲሁም ኢትዮጵያውያኖች በጋራ ያቋቋሙት ኮሚኒቲ በጋራ እንዲሁም ሌሎች የደቡብ አፍሪካ ተቋማትን በማስተባበር ጉዳዩን በቅርብ መከታተል ተጀምሮ ተወሰኑ ኢትዮጵያውያን ህጋዊነት ያላቸው በሀገሪቱ ህግ መሰረት ተንቀሳቀሱ የነበሩትን ከእስር ማስፈታት የተቻለ መሆኑን፣ ሌሎች ደግሞ ከደቡብ አፍሪካ ህግ አስከባሪ አካላት ጋር እንደዚሁም ሌሎች አካላት ጋር ውይይት በማድረግ በቁጥጥር ስር የዋሉት ዜጎች የህግ አካሄድ እንዲከበር በማጣራት ሂደት ውስጥም አላስፈላጊ መጥፋት እንዳይከሰት የፍርድ ሂደትም ሲጀመር በጠበቃ ክትትል እንዲደረግ እንደዚህ የመሳሰሉ ስራዎች መሰረታቸውን
ትላንት ማምሻውንና ዛሬ እየተለቀቁ መሆኑን ቁጥሩ በየሰዓቱ እየተቀያየረ እንደሚገኝም አቶ ነቢያት ገልጸው አሁን ባላቸው መረጃ 150 ኢትዮጵያውያን በእስር ላይ እንዳሉና እነዚህንም ለማስፈታት እንደዚሁም አጠቃላይ ህጋዊ ሁኔታዎችን ለመከታተል ኤምባሲው እየሰራ እንደሆነ ተናግረዋል። በሌላ በኩል በዚሁ አካባቢ በንግድ ስራ ላይ የተሰማሩና በአሁኑ ሰዓት ኢትዮጵያውያኑን በተመለከተ ሀገር ውስጥ በሚገኘው በደቡብ አፍሪካ የቴሌቪዥን ጣቢያዎች እየቀረቡ ማብራሪያን በመስጠት ላይ የሚገኙት አቶ ታደሰ የማነ ኢትዮጵያውያኖች እየተፈቱ መሆኑን፣ ኤምባሲውም እገዛ እያደረገ መሆኑን ለአሜሪካ ድምጽ ተናግረዋል።
የኢትዮጵያ አምባሳደር በደቡብ አፍሪካ ከሌላው ጊዜ በተለየ ሁኔታ አምባሳደሩን ዛሬ ይዛው እየታሰሩበት ፖሊስ ስቴሽን በመገኘት ከፖሊስ ስቴሽን አዛዥ ጋር በመሆን በተለያዩ ኢትዮጵያውያንና የተለያዩ የሚገ ሰዎች ጋር በመሆን የአፍሪካን ዳያስፖራ ፎረም ሰዎች እና የህዱ ማህበረሰብ የተወጣጡ ሰዎች ሂደው አይተዋቸው ያለውን ሁኔታ የሀገር ሆም አፌር ወረቀቶቻቸው እየታዩ እና ባዊ መሆናቸው እየታየ በፍነት የተለቀቁበት ሁኔታ ሊፈጠር ያለ እስካሁን በቁጥር ማስቀመጥ ባይቻል ከመቶ ምናምን በላይ የሚሆኑ ተለቀዋል። ኤግዛክት መንበር ባይታወቅም ማለት ነው።
በትላንትናው ዘገባችን በዚህ ነጋዴዎች ጂፒ ብለው በሚጠሩት የንግድ ቦታ ላይ ወደ 9 በሚጠጉ ትላልቅ ህንጻዎች ላይ በንግድ ስራ ተሰማርተው የነበሩ 600 ሰዎች መታሰራቸውን መዘገባችን ይታወሳል። ከእስሩ በተጨማሪም በተደረገው ፍተሻና በተወሰደው እርምጃ ከ46 በላይ መኪኖችና የሱቅ ንብረቶች ተጭነው መወሰዳቸው ነዋሪዎችና የኢትዮጵያውያን ማህበረሰብ ኮሚቴ አስታውቆ ነበር። በዛሬው ዕለት ያነጋገርናቸው አቶ የማነ እንደዚህ በዓለም አቀፍ የንግድ ምልክቶች ስም የተጭበረበረ ምርት ይሸጣል በሚል በተደጋጋሚ በህጋዊ መንገድ በንግድ ስራ ላይ የተሰማሩ ነጋዴዎች ንብረት እየተወሰደ መሆኑን በመግለጽ ያማርራሉ። አሁንም በሚሊዮን የሚቆጠር ንብረት መወሰዱን ገልጸው ይህ እንዲመለስላቸው በመጠየቅ በአሁኑ ሰዓት አጠቃላይ የንግድ ቤቶቹ መዘጋታቸውን ተናግረዋል።
ጽዮንን ለዘገባዋ እናመሰግናለን። ቀጣዩ ዘገባ ደግሞ ወደ አማራ ክልል የሚወስደን ይሆናል። የአማራ ክልል የጸጥታ ሁኔታ አስተማማኝ ደረጃ ላይ ነው ሲሉ የክልሉ የፖሊስ ኮሚሽን ኮሚሽነር አበር አዳሙ ተናገሩ። ኮሚሽነሩ ይህንን ያሉት ዛሬ ለአሜሪካ ድምጽ በሰጡት ቃል ነው። የጸጥታ ኃይሉም ቢሆን ከመቼውም ጊዜ በላይ የህዝቡን ሰላምና ደህንነት እየጠበቀ ነው ብለዋል። ከባህር ዳር አስቴር ምስጋናው ዘገባ ይዛለች።
ከሰኔ 15ቱ ጥቃት ጋር በተያያዘ በባህር ዳር ከተማ ብሎም በአማራ ክልል የሰላም መደፍረስ አለ ተብሎ የሚወራው ወሬ ከእውነት የራቀ ነው። ክልሉ ከመቼውም ጊዜ በላይ በአስተማማኝ ሰላም ውስጥ ይገኛል ብለዋል።
በክልላችን አሁን በአስተማማኝ ደረጃ ሰላም ነው። ከመቼውም ጊዜ በላይ አሁን ባለው የአማራ አስተዳደር ሰላም ዜጎች ወጥተው በሰላም ይገባሉ፣ ይወጣሉ። ይህን ስልሽ ዝም ብሎ የተለያየ ፍላጎት ያላቸው የተለያየ ነገር ሊያደርጉ የሚፈልጉ ኃይሎች ወይም ግለሰቦች ለመተናኮስ አይሞክሩም ማለት አይደለም። ግን ያን ለማድረግ ደግሞ የፖሊስ ኃይላችን ከመቼውም ጊዜ በላይ በልህና በሆነ ከአካባቢ አስተዳደሮች ጋር ከአካባቢ ሚሊሻ ጋር በመቀናጀት ከፍተኛ የሆነ ስራ እየሰራ ስለሆነ የክልላችን የሰላም ሁኔታውን በአስተማማኝ ሁኔታ ያለው በዚህ ጥርጥርን ሊገባው አንፈልግም። ህዝባችን
የአማራን ጥቅም ተደራጅተን እናስከብራለን በማለት ወደ ጫካ የገቡ 14 ወጣቶችም በቅርቡ በምስራቅ ጎጃም ዞን አካባቢ በቁጥጥር ስር እንደዋሉ ኮሚሽነሩ ተናግረዋል።
በረሃ ውስጥ ጫካ ውስጥ ሄደው ነው የያዝናቸው። እንከታተላቸው ነበረ። ብዙዎቹ ወጣቶች ልጆች ናቸው እና እነሱ የሚሉት ያው ተደረሽተን እንዋጋለን አሁን ያለውን ያማራን ጥቅም ስለተጠበቀ ተደረሽተን በመሳሪያ ክልላችንን ጥቅም እናስከብራለን የሚል ምን ብሎ የልጆች አይነት አላማን ያላቸው በጣም በወጣትነት ውስጥ ያሉ ልጆች ናቸው። ለመያዝም ብዙ አላስቸገሩም። ተቻለ መጠን ብዙ ማስተማር ስለሆነ የኛ ዋናው አላማችን በልመና ነው ያዝናቸው። ሌላ የከፋ እርምጃ መውሰድም አልተፈለገም። አላማቸው ግን ባጭሩ ረብሻ መፍጠር ለይትም የማያደርስ አሁን ባለንበት ተጨባጭ ሁኔታ የማይሰራ
በፋኖስም ተደራጅተው በአንዳንድ አካባቢ የጸጥታ ችግር ሲያደርሱ የነበሩ ቡድኖችም ከድርጊታቸው እንዲቆጠቡ አድርገናል ነው ያሉት።
የጸጥታ መዋቅር በነገራችን ላይ መደራጀትም መመራትም ያለበት በመንግስት ነው። ከመንግስት መዋቅር ውጭ የወጣ የጸጥታ መዋቅር የትም ሀገር ላይ አይፈቀድም። በቡድን ተደራጅቶ መሳሪያ ይዞ እንደፈለጉ መንቀሳቀስ ግን የትም ሀገር ላይ ህገወጥ ነው። ከሰኔ 15 በፊት እንዲህ አይነት እንቅስቃሴዎች ነበሩ። እናቃቸዋለን ልጆች ተው ብለናቸው፣ እንዲያውም ከዛ ውስጥ እያስተማር ግማሹን በሰላማዊ መንገድ ወደ ኑሮ እንዲሰማራ ኢቭን ባለደም ያለባቸው ከባለደሞቻቸው ጋር እንዲታረቁ መንግስት መደገፍ ያለበት፣ ለምሳሌ ካሳ ክፍያ ካለ መንግስት ብር እንደሚሰጥ ያንንም እያደረገ ያስታረቅናቸው ሰዎች አሉ። ከዛ በኋላ እዛ መኖር ስለማንችል ሌላ ቦታ ይሰጠን እያሉ ሌላ ቦታ ሄዳችሁ መኖር ትችላላችሁ ብሎ መንግስት መሬት ሁሉ እስከ መስጠት ሂዷል። ከዛ ያለፈ ግን እንደ ፋኖ ነን እኛ የሚል አደረጃጀት እየተከተሉ ብድግ እያሉ ይሄዱ የተወሰኑ ባለሀብቶችንም ብር አንጡ የሚል አይነት ስሜቶች ነበሩ። ያናውቀናል፣ ደርሰንበት ነበረ። ያ በፍጹም እንደማይፈቀድ ነግረናቸው ለብዙዎቹ ነግረናቸው ብዙዎቹ ያን አሁን እርግፍ አድርገው ተተው የራሳቸው ኑሮ በሰላም እየኖሩ ነው ያሉት።
ኮሚሽነሩ በመጨረሻም የአማራን ህዝብ ጥያቄ አስመልሳለሁ፣ ጥቅሙንም አስከብራለሁ የሚል ማንኛውም አካል ከጎናችን ሆኖ መስራት ይችላል ሲሉ ጥሪያቸውን አቅርበዋል።
በዚህ አጋጣሚ በሽፍትነትም ላሉ አሁንም በዛ መንገድ እንቀጥላለን የሚል ሀሳብ ያላቸው ካሉ በዚህ አጋጣሚ ጥሪ ያቀርባሉ። በአማራ አስተዳደር ከዚህ በኋላ ሽፍትነት አይፈቀድም፣ አማራን መግደል አይፈቀድም። ለዚህ ህዝብ እቆረቆራለሁ፣ ለዚህ ህዝብ አስባለሁ የሚል ካለ ያነጋግረን፣ አብረን የዚህን ህዝብ ጥያቄ አብረን እንመልሳለን። አማራ ብዙ ጥያቄዎች አሉ። በፍትህ እጦት በጣም ሲሰቃይ እየኖረ ህዝብ ነው። ብዙ የሚያነሳቸው ጥያቄዎች አሉ። ኢብን አዴፓም እንደ አዴፓ እንደ ገዢ ፓርቲ የወሰዳቸው አቋሞች አሉ። እነዛ አቋሞች እነዛ ጥያቄዎች እንዲመለሱ እንፈልጋለን። ከማንኛውም ኢትዮጵያዊ ጋር ሆነን በኢትዮጵያ ውስጥ በእኩልነት እንዲኖር እንፈልጋለን። ይሄ ማህበረሰብ ያን የምናደርገው ግን በአማራ መሬት ላይ ሸፍተን አማራ እንዳያርስ አማራ በሰላም እንዳይኖር እየተኮስ እየገደል እየዘረፍን አይደለም። በፍጹም ይሄ ክልክል። አዲሱን ሰራዊታችንንም በዚህ መንገድ ነው የምንቃኘው።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አሁን ደግሞ ወደ ሶማሌ ክልል ጉዳይ እናመራለን። በበረቱ ችግሮች ተተብትቦ የነበረው የሶማሌ ክልል ባለፈው አንድ ዓመት ምን ያህል ተለወጠ? ምንስ ይቀረዋል? ሲል የድሬዳዋ ዘጋቢያችን አዲስ ቸኮል የክልሉ ነዋሪዎችና ባለሥልጣናት ሰሞኑን አነጋግሮ ነበር። የክልሉ ምክትል ርዕሰ መስተዳድር አቶ ሙስጠፌ መሐመድ በተከታታይ ስብሰባዎች ውስጥ ስላሉ ፋታ እንዳገኙ ቃለ መጠይቅ እንደሚሰጡ ነግረውናል። ለዚህም ምሽት ግን አዲስ ቸኮል ያነጋገረውን የክልሉን ባለሥልጣን ሐሳብ በተከታታይ ዘገባው ውስጥ አካቷል። ቀጥሎ ይቀርባል።
የሶማሌ ክልልን ከአስር ዓመታት በላይ ሲያስተዳድሩ የነበሩት አቶ አብዲ መሐመድ ዑመር በሕግ ቁጥጥር ስር ሲውሉ ክልሉ በበርካታና ከባባድ ችግሮች እንደተተበተበ ነበር። የክልሉ መንግስት መዋቅርም ሙሉ በሙሉ ፈርሶ ነበር። እነኚህን ችግሮች በመቅረፍ ረገድ ምን ተሰራ ስንል የክልሉን ፕሬዚዳንት አማካሪ ዶክተር ታጁዲንን አናግረናቸው ነበር።
ክልሉ በአዲስ መልክ ተዋቀረ በኋላ እንደ አዲስ ከመጀመሪያ ከወረዳ እስከ ከፍተኛ አመራር ያሉት በአጠቃላይ እንደገና መሾም ነበረባቸው። ለዛ ጊዜ በመጣን ጊዜ የነበረው አመራር በሙሉ በቦታው ላይ ስላልነበረ አዲስ አመራሮች ተሾመዋል። የተሾሙት አመራሮች ከሌላ ጊዜ የተለየ የሚያደርገው ምንድን ነው? በተቻለ መጠን ትምህርትና ልምድ ያላቸውን ሰዎች የተመረጡበት የመስፈርቱ በዛ ነው። ትልቁ ስራ የተሰራው እዛ ላይ ነው ብለን እናስባለን። ከዚህ በፊት ከነበረው ዝም ብሎ በጎሳ ከመወከል በችሎታቸው መሆኑ አመራሩ ላይ ብዙ የክህሎት ለውጥ አምጥቷል ብለን እናስባለን።
በአሁኑ ሰዓት የዩኒቨርሳል ቴሌቪዥን ጋዜጠኛ የሆነው እስማኤል ኢብራሂም በአብዲ ኢሌ አስተዳደር ዘመን ከአምስት ዓመታት በላይ ጂኦሎጋዴን ተብሎ በሚጠራው የማሰቃያ ስፍራ ታስሮ ነበር። ስለደረሰበት ነገርና ያኔ ስለነበረው የሰብአዊ መብት አያያዝ እንዲህ ያስታውሳል።
በክልላችን በጅምላ ይፈጸም የነበረው ስርዓት ሰለባ ነበርኩ። የአብዲ ኢሌ ሰዎች የያዟቸውን ሰዎች እንደፈለጉ የሚያደርጉባቸው የማሰቃያ ስፍራዎች ነበሩ። ጋዜጠኛ ነበርኩ። ሰዎች በረሃብ በድብደባ ብዛት ይሞቱ ነበር። ለበርካታ አመታት አንድም ቀን ሰላማዊ እንቅልፍ ተኝቼ አላቅም ነበር። የኦብነግ ደጋፊ ኮንግ ወይም አብዲ ኢሌን የተቃወመ ሁሉ ሰዎች በዘፈቀደ ይታሰሩና ይገደሉ ነበር።
ሰባዩና ዲሞክራሲያዊ መብት በመጣስ በተደጋጋሚ ስሙ የሚነሳው የክልሉ ልዩ ፖሊስና ሌሎች የፍትህ አካላት ዛሬስ በምን ሁኔታ ላይ ይገኛሉ ስንል ዶክተር ታጁዲንን ጠይቀን ነበር።
መጀመሪያ የልዩ ኃይል አመራሮቹ ተከታታይ ስልጠናዎች ሰጥቷቸዋል። ከሌላ አመራሮች ጀምሮ እስከታች ያሉትን የልዩ ፖሊስ አባላት ለረዥም ጊዜ የቆየ ስልጠና ሰጥቷቸዋል። ይህም እንግዲህ በልዩ ፖሊሶች የነበረውን የተሳሳተ አመለካከት እንዲቀየርና የክልሉን ሕግና ስርዓት ማስከበር ላይ እንዲሰሩ አድርጓቸው እናስባለን። ስልጠናዎች እንግዲህ የሰብአዊ መብትን በተመለከተ አንደኛው የተደረገው ነገር ምንድን ነው? በጀሎ ጋዴ ውስጥ የነበሩትን በተለያዩ ምክንያቶች አያለ ፍርድ የታሰሩ፣ በግል ጉዳይ የታሰሩ፣ በፖለቲካ አመለካከታቸው የታሰሩ ሰዎችን በአጠቃላይ አስፈተን ጀሎ ጋዴ ነው እንደውም ከእስር ቤትነት አሁን ለማስተባበሪያ እንዲረዳም ብለን ወደ ሙዚየምነት ተቀይረዋል። አሁን ማንም ሰው መጥቶ እየጎበኘው፣ የተለያዩ ድርጅቶችም እየመጡ እየጎበኙ ያሉት። ከዚህ ውጭ ደግሞ እንደሆነ የፍትህ አካላት እነሱም እንደው ስለ ስልጠና ሰጥቷቸዋል ከአመራር ጀምሮ። በእርግጠኝነት አሁን ኢንዲቪጁዋል ኬስ ካሉ በስተቀር በሰፊው በሲስተም የተደረገ ነገር እንደሌለ ማረጋገጥ እንችላለን።
ጋዜጠኛው እስማኤል፣ አሁን ያለውን የአቶ ሙስጠፌን አስተዳደር ከአቶ አብዲሌ አስተዳደር ጋር እንዴት አነጻጽራቸዋለህ? ልዩነታቸውስ ምን ያህል ነው ብለን ላቀረብንለት ጥያቄ ባጭሩ ሲመልስ ለንጽጽር የሚቀርቡ አይደለም ነበር ያለው። ምንም እንኳ በሶማሌ ክልል ለበርካታ ዓመታት በበርካታ ነዋሪዎች ላይ የሰብአዊ ድርጊቶች ሲፈጸሙ ቢቆዩም ይህንን ግን ደፍሮ የሚዘግብ የክልልም ሆነ የፌዴራል ሚዲያ አልነበረም። የህብረተሰቡ ቅሬታዎችና ጥያቄዎች የሚስተናገዱበት መድረክም አልነበረም። ዛሬስ
አንዳንዶቹ ነገር ስነገር አይዲያሊ የምናወራው ነገር ላይ ፈጠር ይችላል። ግን በተቻለ መጠን አሁን ሚዲያውን ዝም ብሎ የመንግስትን ፕሮፓጋንዳ ብቻ ሳይሆን የህዝቡም ስሜት እንዲያንጸባርቅ እየተደረገ ነው ያለው በከፍተኛ ጥረት። አሁን ህዝቡም የሚለው ምንድን ነው፣ አንዳንድ ቦታ ላይ የሚፈጠሩ ችግሮች ምን አይነት ገጽታ አላቸው፣ የመንግስት አካላት ምን ይላሉ የሚለውን ነገርም ለማሳየት እየሞከሩ ነው ያሉት እና በዚህ ወቁ መሻሻል አለ።
ተቃዋሚ ፓርቲዎችን በተመለከተስ
የኦንልፍ ከፍተኛ አመራሮች በሙሉ መጥተዋል፣ ቢሮ ሰጥቷቸዋል፣ እንዲንቀሳቀሱ የሚችሉበት አንዳንድ ነገርም ፋሲሊቴት ተደርጎላቸዋል። ይሄ የሚያሳየው ምንድን ነው፣ ኦንልፍ በራሱ አንድ የፖለቲካ ድርጅት ነው። ድርጅቱም በሰላማዊ መንገድ ለመታገል ወስኖ ሙሉ በሙሉ ተቀላቅሏል። ያሉት የኦንልፍ ታጋዮች የተወሰነ የማቋቋሚያ ክፍያ ተከፍሏቸዋል። ወደ 175 ሚሊዮን ብር ነው የተከፈላቸው። በቂ አይደለም። ስልጠና ይፈልጋሉ፣ ክትትል ይፈልጋሉ። እነዚህ ሰዎች ሌላ ሳይኮሎጂካል ሰፖርት ሊፈልጉ ይችላሉ እና አንዳንድ ክትትሎችን ይፈልጋሉ እና በዚህ ዙሪያ አሁንም መንግስት አንዳንድ ፕላን አውጥቶ ከፌደራል መንግስት ጋር እየተመካከረን ያለ ነው። ከዛ ውጭ የፓርቲዎች የጋራ መድረክ የሚባል ነገር አለ ይመስለኛል፣ በክልሉ ደረጃ እየተቋቋመ አለ።
ክልሉ በአንጻራዊነት ከሌሎች ክልሎች ያነሰ የማስፈጸም አቅም ስላለው ታዳጊ ክልል በሚል ቅጥያ ከሚጠሩት ክልሎች መካከል ነበር። ሙስናም ስር የሰደደ ችግር እንደሆነ ይነገራል። ይህን ከማስተካከልና አገልጋይ የመንግስት ተቋማትን ከመፍጠር አንጻር ምን እየተሰራ እንደሆነ ዶክተር ታጁዲንን ጠይቀናቸው ነበር።
በእርግጠኝነት እንግዲህ የአመራር ውስጥ ቁርጠኝነት አለ ይህን ነገር ለማስተካከል። ስራውን ከጀመርንበት ጊዜ ከመስከረም በኋላ ስለነበረ እቅዶችን በትክክል ማየት እየቻለንበት ሁኔታ አልነበረም። መጠነኛ የእቅዶች ማስተካከልም ተደርገው ነበረ። በእርግጥ በዚህ ጉዳይ ላይ አሁንም ከፍተኛ የህዝብ ቅሬታ እንዳለን ሰው ማለት ግን ከዚህ የተማረው ምንድን ነው? ባለፈው ወር ውስጥ ክልል ውስጥ በአጠቃላይ ወረዳ አመራር ጀምሮ እስከ ክልል አመራር ባለው ውስጥ የባለፈው ዓመት የስራ አፈጻጸም ግምገማ ተደርጎ ነበር እና በዚሁ ቀደም እንደውም ብዙ ቁጥር ያላቸው የመንግስት አመራር ሁሉ ከስልጣን የተቀነሱበት አሰራር ነው ያለው።
ይሄ ደግሞ ምንድን ነው? አመራሮች ተነስተው ነበር።
አዎ ተነስተዋል። ይሄ ምንድን ነው? አንደኛ ይሄ አሁን ሰዓት ጠብቆ የመስራቱን ጉዳይ በተመለከተ፣ ሪፖርታቸውን በአግባቡ የመስጠቱ በተመለከተ፣ ቁርጠኝነታቸውን በማየት የተወሰደ እርምጃም ጭምር ነው። ይሄ ብዙ ለውጥ ይኖራል እናስባለን። በዘንድሮ አመት ላይ ብዙ የነበረውን የህዝብ ቅሬታ በተሻለ መጠን አድሬስ እናደርጋለን ብለን የምናስበው በዚህ አመት ነው። አሁን እንግዲህ የበለጠ ተዘጋጅተንበታል፣ እቅዱን አውጥተናል፣ ገንዘቡን በአግባቡ ልንጠቀምበት የምንችለው ቦታ ላይ አስቀምጠናል ብለን እናስባለን።
በክልሉ ከሐምሌ 28 እስከ 30/2010 ዓ.ም ሄጎ ተብለው በተደራጁ ወጣቶች ስለደረሰው ጥፋትና የዚህን ጥፋት ሰለባዎች መልሶ ለማቋቋም ስለተሰሩ ስራዎች፣ ከኦሮሚያ ክልል የተፈናቀሉትን ለማቋቋም ስለተሰሩ ስራዎች፣ እንዲሁም ከኦሮሚያ አፋርና ሌሎችም ክልሎች ጋር ያለውን ግንኙነት ከማስተካከል አንጻር ስለተከናወኑ ተግባራት የክልሉ መንግስት ምን ይላል፣ ተጎጂዎችስ ምን ይላሉ የሚለውን እንመለስበታለን። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን እናመሰግናለን። በሚቀጥለው ቅንብር ደግሞ ወዲህ ወደ ዋሽንግተን እንመለሳለን። የኢትዮጵያውያን አሜሪካውያን ማህበረሰብ ስብስብ በዋሽንግተን ዲሲ። በትናንትናው ምሽት የተጀመረ ቃለ ምልልስ ነው የያዝነው። በነገው ዕለት እዚህ ዋሽንግተን ዲሲ ላይ የሚካሄድ ቀደም ሲል ያልነውን ዓመታዊ ዝግጅት የሚመለከት ነው። በኢቢኤስ ቴሌቪዥን አዘጋጅነት በነገው ዕለት ለሶስተኛ ጊዜ የሚካሄደው ዓመታዊ ስነ ስርዓት በየተሰማሩበት የሙያ መስክ ከፍተኛ እውቅና ያላቸው ባለሙያዎችና ኃላፊዎች በተናጋሪነት በተወያይነትና በሙያዊ አገልግሎት አቅራቢነት ጭምር ይቀርቡበታል። የዝግጅቱን አስተባባሪ የኢቢኤስ ቴሌቪዥን የሄለን ሾው ፕሮግራም አዘጋጇን ሄለን መስፍንን አሉላ ከበደ አወያይቶ ትናንትና ውይይቱ የመጀመሪያው ክፍል መቅረቡ የሚታወስ ነው። ትናንት ከተገታበት ይቀጥላል። አሁን
በፖለቲካው የነቃ ተሳትፎ እንዲኖረው ማህበረሰቡን ማነቃቃትና በምሳሌነት የሚታዩ ጉዳዮችን ማምጣት የሚጨምር ይመስላል። ሄለን ወደ ሌላው ከመሻገርሽ በፊት ተከታይ ጥያቄ እላንሳለሽ። ያስተዋወቅሻቸው ሶስት እንግዶች በዚህ ሲቪክ ኤንጌጅመንት በሚል የህብረተሰብ ተሳትፎን ለማሳደግ በታለመ ዝግጅታቸው ላይ ቀዳሚዋ ቀደም ብለን ያነሳናቸው የዩናይትድ ስቴትስ ምክር ቤት አባሏ ኤላን ኦማር አሉ። አቶ ጥበቡ አሰፋ በሚኖርባት የዋሽንግተን አጎራባቿ የታኮማ ፓርክ ከተማ በማህበረሰብ ውስጥ ባላቸው የነቃ ተሳትፏቸው ይታወቃሉ። ሌላው ቀደም ብለሽ ያስተዋወቅሻቸው አቶ ተፈረ ገብሬም በድርጅታቸው ውስጥ በከፍተኛ ኃላፊነት የሚሰሩ ናቸው። እስኪ ንገሪን፣ እነኚህን ታዋቂ ሰዎች በምሳሌነት ከማምጣት ባሻገር እሱ በራሱ ትልቅ ነውና በአገሬው ፖለቲካ የማህበረሰቡ የጎላ ተሳትፎ አስፈላጊነትና ተጠቃሚ የመሆን ጥያቄ ከአሁን ቀደምም ለረዥም ጊዜ ሲባል የቆየ ብዙም የተነገረና ብዙም የተባለለት እንደመሆኑ ምናልባት የፕሬዚዳንት ኦባማ ምርጫ ጊዜ ነው ህብረተሰቡ ከፍ ባለ ቁጥር ወጥቶ በምርጫው ሲሳተፍ የተመለከት ነው። በዚህ በአሁኑ በእነኚህ ባነሳቸዋቸው ውይይቶች ምንድን ነው በተጨባጭ ጎልቶ እንዲወጣ የምታለሙት ከወዲሁ የምታስቡት ነገር ካለ?
በህብረተሰብ ደረጃ ስንመለከት በተለይ ደግሞ አሁን ባለፈው በ2016 ፕሬዚደንሻል ኤሌክሽን ላይ የሀገር ብዙ የአፍሪካን አሜሪካን ኮሚኒቲ በብዛት ወጥቶ ምርጫ አልተሳተፈም። ፕሬዚደንት ኦባማ ሲመረጥ ጊዜ እንደነበረው አይነት ተሳትፎ አልነበረም ይባላል። ይሄ እንግዲህ የተለያዩ ምክንያቶች አሉት። ግን በአሁኑ ጊዜ በተለይ ኢትዮጵያውያኖችን በተመለከተ፣ ኤርትራውያኖችን በተመለከተ፣ በአሜሪካን ሀገር በአጠቃላይ አብዛኛውን ጊዜ ፖለቲካ ሲስተም ውስጥ ካልተሳተፉ እነሱን የሚጠቅማቸው ወይም ደግሞ ለነሱ ጥቅም የሚሰራ ሊደርሽፕ በቦታው መግባት ስለማይችል ዲስአድቫንቴጅ ይሆናሉ ማለት ነው። ህብረተሰባችን የሚገባውን ውክልና የሚገባውን ድምፅ መስማት አይችልም፣ መሰማት አይችልም። ስለዚህ እንግዲህ ዋናው አላማቸው የነዚህ ሶስት ሰዎች እንግዲህ ዲስካሽን ዋናው አላማ በብዛት የምንሰራው ተሳተፉ የሚለውን ለማነቃቃት ነው። እንዳልኩ ያለ መሳተፍ የሚያመጣውን ነገር ይናገራሉ፣ መሳተፍ ደግሞ የሚያመጣውን ነገር ያደርጋሉ። በተለይ አሁን በጣም ቺትድ የሆነ ኢሚግራንት ላይ በዚህ ሀገር በጣም ሰፋ ባለ መልኩ ሲስተሙን ወይም ደግሞ የሀገሪቱን ህግ ለመቀየር በጣም ትልቅ ስራ እየተሰራ ነው። በፕሬዚደንት ትራምፕ እና በሪፐብሊካን ካንግረስ እንደዚሁም በዲሞክራት ካንግረስ ውስጥ በጣም ብዙ ስራ እየተሰራ ነው እና ይሄ ሊለወጥ ያለው የሚመጣው ህግ እኛን በምን መልኩ ይመለከተናል? በምን መልኩ ሊጎዳንም ሊጠቅመንም ይችላል? እዚህ ላይ መስራት ያለብን ነገሮች ምንድን ነው የሚለው ላይ ነው በተለይ ዋናው ዲስከሽን የሚመጣው እና እሱን ካስረዱ በኋላ በተለይ ሬፕሬዘንታቲቭ ኦማር በየቀኑ የምትሰራው ስራ ነው ይህንን እና እሷ የምታየውን ነገር በመስሪያ ቤት በስራ ላይ የምትመለከታቸውን ነገሮች እያነሳን እኛ እንዴት ነቅተን እዚህ ላይ መሳተፍ እንዳለብን የሚመክሩን ጉዳይ ይሆናል ማለት ነው። ወይም ዲስከሽን ውስጥ ላይ ሞሪያ ተኮረ ይሆናል።
መልካም ሄለን፣ በርካታ የፓናል ውይይቶች ናቸው ያዘጋጃችኋቸው። ማህበረሰብን ለማሳተፍ በታለመው በቀዳሚው ዝግጅታችን የሚኖረውን ሁኔታ ነው በጨረፍታ ያሳየሽን። ወደ ሌሎቹ እንሸጋገር። መሰል የውይይት መድረኮች አሏችሁ። እስቲ ባጭር ባጭሩ ሁሉንም አስተዋውቂ ነው።
ሹር። የቢዝነስ ሊደርስ የምንለው ፓነል እንግዲህ የጋበዝናቸው እንግዶች እንዳልኩ በቢዝነስ በዚህ ሀገር ኮርፖሬት አሜሪካ ውስጥ ትልቅ ቦታ ያላቸው ኢትዮጵያውያኖችና ኤርትራውያኖች ናቸው። ጆሽ ጋይም ይዘ ሲቲኦ ጆንሰን ኤንድ ጆንሰን የሚባል ትልቅ ኩባንያ፣ ሊበን ሀይሉ ቺፍ ኢኖቬሽን ኦፊሰር ነው ዱረሰል የሚባል ኩባንያ ውስጥ፣ አቶ አምባው በለጠ የፎሮኪር የሚባል ፋርማሲውቲካል ካምፓኒ ኒው ጀርዚ ውስጥ የዛ ፕሬዚደንት ነው። ወይዘሮ ሊዲያ ጎበና ደግሞ ትልቅ ሎፈርም ኒውዮርክ ሲቲ ውስጥ ፍራንስና ዘለክ የሚባል ኩባንያው ፓርትነር ናት። በሎ ፈርም እዛ ላይ ነው የምትሰራው። እንግዲህ የእነሱ ዋናው ውይይቱ ምን መሰለ፣ እኛ ኢትዮጵያውያኖች እዚህ ሀገር እንግዲህ ከመጣን ብዙ አመታት አይደለም፣ ወደ 40 አመት ወደ 45 አመት 50 አመት ቢበዛ ነው። እና ብዙዎቻችን ኮርፖሬት አሜሪካ ውስጥ ሚድል ማኔጅመንት ወይም ደግሞ መጀመሪያ አካባቢ ላይ ነው ያለነው። እና ወደ ላይ ለመውጣት በተለይ ትልልቅ ኃላፊነት ያለባቸው ስራዎች ኮርፖሬት አሜሪካ ውስጥ ለመግባት ምን አይነት ስትራቴጂዎች መጠቀም አለብን እያሉ ከራሳቸው ልምድ እያካፈሉ ምን ምን ማድረግ እንዳለብን፣ እንዴት አድርገን ደግሞ ኔትወርክ ማድረግ እንዳለብን፣ የአሜሪካን ሀገር አሁን ቢዝነስ ክላይሜቱ ምን ይመስላል፣ ኢሚግራንት እንዴት አድርገን ነው ራሳችንን ለማሳተፍ በዚህ ትልልቅ ስራ ላይ ለመግባት ምን ምን ነገር ምን አይነት ስትራቴጂ ማድረግ እንዳለብን ከልምዳቸው ያካፍሉናል ማለት ነው። ሌላኛው ፓነል ደግሞ ያው እንዳልኩ ክሪኤቲቭ ኢኮኖሚ ይባላል። ክሪኤቲቭ ኢኮኖሚ ስንል በተለይ በአርት ውስጥ በፈጠራ ስራ ውስጥ የተሰማሩ ሰዎችን ነው የሚመለከተው። የጋበዝናቸው እንግዶች ገሊላ በቀለ በጣም የታወቀች ተናጋሪ ሞዴል ናት። በዛም በተጨማሪ ዶክመንተሪ ፊልም ትሰራለች፣ አክቲቪስትም ሆና ትሰራለች። ከለላ ሚዛኔ ክሮስ በጣም የታወቀች ዘፋኝም ናት፣ ሶንግራይተርም ናት። እና እነሱ እንግዲህ በዚህ ሀገር ውስጥ ብሬክ ማድረግ ችለዋል፣ ሲስተም ውስጥ ገብተዋል፣ ስራ እየሰሩ ነው። እና ወደዚህ ስራ ውስጥ ለመግባት የሚያስቡ ወጣቶችን እንግዲህ ለማነቃቃት እንዴት ሲስተሙን መግባት እንደሚችሉ የራሳቸውን መንገድ የራሳቸውን ጉዞ እያካፈሉ ምክርን ይሰጣሉ ማለት ነው። ሌላኛው ደግሞ ፓነል ዲስከሽን ያንግ ትሬል ብሌዘርስ ያልናቸው ናቸው። እነዚህ እንግዲህ ወጣቶች ከሰላሳ አምስት ዓመት በታች ያሉ እድሜያቸው ወደዛ አካባቢ ግን ትልልቅ ስራ እየሰሩ ያሉ ኢትዮጵያውያኖችን ነው። አዳማ በራ ቺፍ ሊጋል ኦፊሰር ፋይቭ ጋይዝ የሚባል ድርጅት ውስጥ እዚህ ሀገር፣ ማቴዎስ መስፍን አይኢኢ ካውንስል የሚባል የናን ፕሮፊት ኦርጋናይዜሽን አለ ድርጅት አለ እሱ ላይ ኤግዜኪቲቭ ዲሬክተር እና ፋውንደር ነው። በጣም በጣም ትልልቅ ስራ እየሰራ ነው። ጣት ኢስት አፍሪካን የሃይ ስኩል ተማሪዎችን ኮሌጅ ፉል ስኮለርሽፕ የሚያሰጥ ድርጅት ነው እና በጣም ትልልቅ ስራ እየሰራ ያለ ነው። ዳን ገብረመድህን ደግሞ እንደዚህም ሃርቨርድ ኤጁኬትድ ዶክተር ነው። በተጨማሪም ደግሞ ጠበቃም ነው። እሱም ደግሞ ኢኖቬሽን እና ፋይናንስ ላይ የሚሰራ ነው። ሌላዋ ደግሞ ቦፍታ ይማም ትባላለች። ቦፍታ ዘ ኤሚ አዋርድ ዊኒንግ ጆርናሊስት ናት፣ ሞቲቬሽናል መካሪ ናት እና በጣም ብዙ የተለያዩ ነገሮች ውስጥ ያለች ወጣት ናት። እነሱም ደግሞ እንደዚሁ እንዳልኩ ከልምዳቸው ከስራቸው እያካፈሉ ነው እዚህ ቦታ ላይ ለመድረስ የወሰዷቸውን መንገዶች ለወጣቶች ምክር ይሰጣሉ። እና እንግዲህ ፓነል ዲስከሽናችን እነዚህ ይመስላል። የሚያኮሩ ሰዎች ናቸው።
የሚያግባባ ይመስለኛል ሄለን። እንዴት ማደግ ይቻላል? በሙያ በጥረት ከፍ ወዳለ ደረጃ ለመድረስ ከልምድ ከስራዎቻቸው ለታዳሚው የሚያካፍሉበት መድረክ ነው ያዘጋጃችሁት። ምርጦቹን በማህበረሰብ በስራቸውም ለሌሎች የሚተርፍ መንገድ ማሳየት የሚችሉትን የምትጋብዙበት ዝግጅት ነው። የ2019 ዝግጅታችሁ መተዋወቅ፣ ማደግና ማብቃት ምናልባትም ለእኔ የቀረበ ስሜት እንደሰጠኝ ለብዙዎችም ተመሳሳይ ስሜት የሚያጋባ ይመስለኛል። ከዝግጅታችሁ በኋላ ይልቁንም ዘንድሮ የላቀ ስራ የሰሩ የሲድ የማህበረ ግይሯን ዘረ ኢትዮጵያ ተሸላሚ እንደመሆንሽ ሰፋ ባለ ውይይት ምናልባትም በሚታይ ቃለ ምልልስ በሚሰማ ብቻ አይደለም መልሰን እንገናኛለን። ለአሁኑ አመሰግናለሁ። እግዜር ይስጥልኝ።
ቴንኪ። በጣም አመሰግናለሁ አሉና፣ በጣም አመሰግናለሁ።
አሁን ደግሞ ወደ ሀረር ጉዳይ እናመራለን። ከወር በፊት በተነሳ ድንገተኛ እሳት ቃጠሎ የንግድ መደብሮቻቸው ወድመውባቸው የነበሩ የሀረር ከተማ መብራት ኃይል ነጋዴዎች ቤቶቹ ድጋሚ ተሰርተው ስራ መጀመራቸውን የክልሉ መንግስት አስታወቀ። ለነጋዴዎቹ መንቀሳቀሻ በነፍስ ወከፍ 50 ሺህ ብር ብድር የተዘጋጀ ሲሆን ብድሩ ግን ወለድ ያለው መሆኑ እንዳንጠቀምበት አድርጎናል ብለዋል ሙስሊም የንግድ ማህበረሰብ አባላት። አዲስ ቸኮል ዝርዝር አለው።
የሀረሪ ክልል ከተማ ልማት ቢሮ ኃላፊ አቶ አብዱል ሀኪም አብዱ መሊክ በተለይ ለቪዮ እንዳስታወቁት በድንገተኛ የእሳት ቃጠሎ ንብረታቸው ወደመባቸው 326 ሱቆችን በአዲስ መገንባታቸውን አስታውቀዋል።
326 ሱቆች ናቸው በአዲስ የተቃጠለው እና በአዲስ የሰራላቸው እና ወደ 4 ሚሊዮን ብር ነው ለዚህ ወጪ የተደረገው። በተጨማሪ ደግሞ ለእያንዳንዱ ባለሱቅ ወደ 15 ሚሊዮን ብር አካባቢ ብድር አመቻችተንላቸዋል።
በነፍስ ወከፍ ስንት ማለት ነው?
50 ሺህ
ብር ነው። ከወር በፊት ሀረር ከተማ በመብራት ኃይል ግቢ ተከስቶ በነበረው ቃጠሎ ሰለባ የሆኑት አቶ ረሻድ አብዱ ከድር በወቅቱ ደርሶባቸው የነበረውንና በአሁኑ ሰዓት በመንግስት የተደረገላቸውን እንዲህ ይገልጻሉ።
አዎ፣ ጉዳት ደርሶብን ያው ተቃጥሎ ያው እኔ እንደተዘጋሁትም ነው ቤት ተቃጠለው። ቆርቆሮ መጥቶ እንግዲህ በርም ሰርቶ ሰጥቷል መሰለኝ። አሁን ያው የተዘፈንም እቃ የለም። አሁን በባዶ ነው የገባ ነው። ያችንም እንኳን ከገባን በኋላ ደግሞ ሙስሊሙ ህብረተሰቡ እንኳን ብድር እንሰጣለን 50 ሺህ ብር እንኳን ብሎ ራሱ ያችን 50 ሺህ ብር ራሱ ያለ ወለድ እንኳን አልሰጥም ብለዋል መንግስት ራሱ።
ብድርና ቁጠባ ነው እንደዛ ያለው።
አው ቁጠባና ብድር ብሎ መንግስት የብድር ያው የሰው በሰው ስም ማስገብቶ ምንም ያው ብድር እንትን ያለወለደም እንኳን መስጠት አልቻለም። ያው እኛ ያው ካለነውም ከኑሮውም ከውድነትም የተነሳ ያው ስራው ገብተናል። ያው ሰውም እጅ እያስቸገረ ሰውም ያው ወደ ስራ ገብተናል።
ክርስቲያኖች እየተበደሩ ነው።
እስካሁን ያው የተለያዩ ሰነዶቹን የንግድ ፍቃድ ማዜ የሚሉትን ያው አመቻችተው ለመውሰድ ያው እየተዘጋጁበት ነው።
ለሙስሊሞች ብድር ሊመቻች አልቻለው የብድርና ቁጠባ ተቋማቱ አሰራር ስላልፈቀደ መሆኑን ያስታወቁት አቶ አብዱል ሐኪም ይሁንና የልብስ ስፌት መኪናቸው ለተቃጠለባቸው ሊዝ ማሽኒንግ የተባለ ወለድ አልባ የልብስ ስፌት መኪና መግዣ አማራጭ መመቻቸቱን ይገልጻሉ። ጥሬ ገንዘቡን መበደር ለፈለጉት ግን አሰራሩ እንዳልፈቀደላቸው ነው አቶ አብዱል ሐኪም የሚናገሩት። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አሁን የዜና ማጠቃለያ እናነባለን።
የኢህአዴግ ስራ አስፈጻሚ ኮሚቴ ለሁለት ቀናት ያካሄደውን ስብሰባ ዛሬ ማምሻውን አጠናቋል። የስብሰባውን ሂደትና ውጤት አስመልክቶ የስራ አስፈጻሚ ኮሚቴው ቀደም ሲል በዌብሳይቱ ባሰፈረው መግለጫ በወቅታዊና ሀገራዊ አጀንዳዎች ላይ ጥብቅ ግምገማ አካሂዶ ቀጣይ አቅጣጫ እንደሚያስቀምጥ አስታውቆ ነበር። ከ1500 በላይ የትግራይ ተወላጆች በማንነታቸውና በፖለቲካ ምክንያት ታስረው ይገኛሉ ሲል ዛሬ መቀሌ ላይ መቋቋሙን ያሳወቀ ዓለም አቀፍ ንቅናቄ ለትግራይ ተወላጅ የፖለቲካ እስረኞች የሚባል ድርጅት አስታወቀ። ፌዴራል ጠቅላይ አቃቤ ሕግ ግን በተጠርጣሪዎች ላይ የተመሰረተው ክስ በማስረጃ መሆኑን ጠቅሷል።
የተከበራችሁ አድማጮች ለዛሬ አርብ ምሽት ያሰናደናቸው ዝግጅቶች ተጠናቀዋል።
በምሽቱ ፕሮግራም ዋና አዘጋጅ በሶሎሞን አባተና በሌሎችም ባልደረቦች ስም እንሰናበታለን። ቆንጂት ታየና
አዳነች ፍስሐዬ ነን።
አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ስርጭት ይቀጥላል። ደህና አደሩ።